የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ስርጭት
በ22 በ25 እና በ30 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ታህሳስ 19 2011 ዓ.ም ተመረጥ ፕሮግራም ጀመረ።
የኢትዮጵያ ሕግጋት በቀላሉ እንዲገኙ ለማድረግ የሚያስችል ቋት ተዘጋጀ።
ማንም ሰው ባለበት ቦታ ሆኖ ይሄን ሕግ ማግኘት የሚችልበትን ፍርአት መዘርጋ ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ናቸው የተሰሙት። በመጽሔት አብይ ርዕስ ዝርዝሩ ይቀርባል።
በዛሬ የሁለተኛ አጋማሽ ወቅታዊ ርዕሰ ጉዳዮች እና አፍሪካ በጋዜጦች ይቀርባሉ።
ከዛሬ የዓለም ዜና መካከል ደግሞ ዋና ዋናዎቹን ሰለሞን።
በደቡብና በኦሮሚያ ክልሎች በአማሮና ሱሮ ባርጉዳ ወረዳዎች ውስጥ ግጭት ተፈጥሮ 4 ሰዎች መገደላቸው ተሰማ። ኤርትራ ውስጥ የሕክምና በጎ ፈቃድ ለመስጠት ኢትዮጵያውያን ሐኪሞች ተንቀሳቀሱ። የኮንጎ ዲሞክራሲያዊት ሪፐብሊክ ምርጫ ከነገ በስቲያ ይካሄዳል። የዩናይትድ ስቴትስ መንግስት ከፊል መዘጋት ማክተሙን የሚጠቁም አንዳችም ፍንጭ የለም። ዋና ዋና ዜና ነው።
አመሰግናለሁ ሰለሞን። ሰላም አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
እኔም ሰለሞን አባተነን። ክቡራትና ክቡራን ጤና ይስጥልን፣ እንደምን አመሻችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን።
ንጉሱ ታምሬ ፕሮግራሙን እየመራ ነው። አሁን የዓለም ዜናው ይቀድማል።
በደቡብና በኦሮሚያ ክልሎች ውስጥ በሚገኙ አማሮና ሱሮ ባርጉዳ ወረዳዎች በተፈጠረ ግጭት 4 ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታወቀ። የሱሮ ባርጉዳና የገላና ወረዳዎች አመራር አባላት ወደ ህዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለስልጣን ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለስልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጸው የምዕራብ ጉጂ ዞን አስተዳደር የዞኑ የመንግስት መዋቅር ህዝቡን እያስተዳደረ ነው ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሳሪያ የታጠቀ የኦነግ ኃይል ነው ብለዋል ዘጋቢያችን ያነጋገራቸው ነዋሪዎች። ከምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን ሪፖርተራችን ከስፍራው ያጠናቀረው ዘገባ ዝርዝር በመጽሔት ይቀርባል።
በሌላ ዜና ኦሮሚያ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ጋር አብሮ ለመስራት የገባውን ቃል አክብሮ እየተንቀሳቀሰ መሆኑን የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አስታወቀ። ከፓርቲዎቹ ጋር በተለያየ ደረጃ በጋራ ለመስራት ስምምነት ላይ መድረሱን የኦዴፓ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ህዝቡን ከችግር ለማውጣትና የህዝቡን ሰላም ለማረጋገጥ ተመሳሳይ አጀንዳ ካላቸው ድርጅቶች ጋር በቅንጅትም ሆነ በትብብር አብሮ እየሰራ መሆኑን ዛሬ በጽህፈት ቤቱ በሰጠው መግለጫ አስታውቋል። የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ እንደገለጹት ኦዴፓ ሀገሪቷ ያለችበትን የለውጥ ሂደት ለማሻገር የፖለቲካ ምህዳሩን በማስፋት የተለያዩ ከውጭ የነበሩ ፖለቲካ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ ምህዳሩን ማስፋቱንና ከብዙሃኑ ጋር የመስማማት ሁኔታ ላይ ተደርሶ በጀነራል ከማል ገልቹ የሚመራው የኦሮሞ ብሔራዊ ፓርቲና በአቶ አባ ነጋ ጃራ የሚመራው በኦሮሞ ነጻነት ግንባር አንድነት መካከል መግባባት ላይ ተደርሶ በቅርብ ለመውጣት ዝግጁ ነን ብሏል። ከዚህ ቀደም በአቶ ሌንጮ ለታ ከሚመራው የኦሮሞ ዴሞክራሲያዊ ግንባር ጋር የተደረገ ስምምነትን በተመለከተ የደረሱበትን ደረጃ አቶ ታዬ ለመገናኛ ብዙሃን ገልጸዋል።
የቴክኒክ ኮሚቴ አቋቁመን አሁን መርጀሩን ክልክሉን የምናጠናቅቅበት ደረጃ ላይ ነው ያለ ነው። ከዚህም ባሻገር ሌሎች ፓርቲዎች በቅርቡ የመግባቢያ ሰነድ እየተፈራረምን የሚታዩት ይኖራል ማለት ነው። በአጠቃላይ በክልላችን ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በሰላም ህግንና ህግን መሰረት በማድረግ በመግባባት አብረን እየሰራን ነው።
አቶ ታዬ በአገር ግንባታ ሂደት ላይ ከብዙ ድርጅቶች ጋር የኦሮሞ ዲሞክራሲያዊ ፓርቲ መግባባቱን ገልጸው በአምስት ዋና ዋና ነጥቦች የህግ የበላይነትን ማስጠበቅ፣ የዲሞክራሲ ሂደትን መገንባት፣ ነጻ የሆኑ ተቋማትን ማቋቋም፣ የሀገሪቷን ምጣኔ ሀብት እንዲያንሰራራ ማድረግና ችግር ውስጥ የገባውን የማህበራዊ ሁኔታ በተለይ የትምህርት ጥራት ላይ አብሮ ለመስራት ከግንዛቤ ተደርሶ እንደነበር አስታውቋል። አሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። የኢትዮጵያን ህግጋት ማንንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌደራል ጠቅላይ አቃቤ ህግ አስታወቀ። ይህ የመረጃ ቋት ከ1934 ዓመተ ምህረት እስከ 2010 ዓመተ ምህረት ባለው ጊዜ የወጡ ህግጋትንና ደንቦችን የያዘ መሆኑ ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ ፌደራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ተጨማሪ ዘገባ በመጽሔት ይዘናል።
ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ በምህጻሩ ሲአን አስታውቋል። ለውጡን ከፍተኛ መስዋዕትነት የተከፈለበትም ብሎታል ሲአን። የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን አወግዛለሁ ብሏል ሲአን ዛሬ በሰጠው ጋዜጣዊ መግለጫ። በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ብሏል ንቅናቄው አክሎ። የሲዳማ ህዝብ ንቅናቄ ያለው የሲዳማ ክልልነት ጥያቄ ውሳኔ ህዝብ ሂደት ቅርታ አድማጮች ይህንን ሀረግ እንደገና ነበዋለሁ። የሲዳማ ህዝብ ጥያቄ ነው ያለው የሲዳማ ክልልነት ጥያቄ ውሳኔ ህዝብ ሂደት የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ሲአን ጠይቋል። ይህም በመጽሔት ይዘገብበታል።
ኤርትራ ውስጥ የህክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 39 ኢትዮጵያውያን የህክምና ባለሙያዎች ዛሬ መሸኘታቸውን የመንግስቱ መገናኛ ብዙሃን ዘገቡ። ባለሙያዎቹ ኤርትራ ውስጥ የሚቆዩት ለሁለት ወራት መሆኑ ተገልጿል። የኤርትራ የበጎ ፈቃድ ዘማች ሐኪሞቹን ቡድን የሸኙት የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ ተመሳሳይ ተልእኮዎች ወደ ሌሎችም የምስራቅ አፍሪካ ሀገሮች እንደሚደረጉ መናገራቸው ተዘግቧል። ኤርትራ ዘማቹ የኢትዮጵያ የበጎ ፈቃድ ቡድን ያቀፈው 35 ሐኪሞች ጠቅላላ ሐኪሞችና 4 ስፔሻሊስቶችን መሆኑ ታውቋል።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ከነገ በስቲያ እሁድ ይካሄዳል የተባለው ምርጫ ኮሚሽኑ ዝግጁ መሆኑንና በተባለው ጊዜ እንደሚካሄድ የአገሪቱ የምርጫ ኮሚሽን አስታውቋል። ምርጫው ለምን ላይካሄድ እንደሚችል አንዳችም ምክንያት አልታየኝም ሲሉ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ የተናገሩት የሀገሪቱ ፕሬዝዳንት ጆሴፍ ካቢላ ጸጥታና ደህንነቱ ሙሉ በሙሉ እንደሚጠበቅ ቃል ገብተዋል። ባለፈው እሁድ ይካሄዳል ተብሎ የነበረው ፕሬዝዳንታዊና የፓርላማ ምርጫ ዋና ከተማይቱ ኪንሻሳ ውስጥ በሚገኝ መጋዘን ላይ በተነሳ እሳት የምርጫ መሳሪያዎችና ቁሳቁስ በመቃጠላቸው ለአንድ ሳምንት ተገፍቶ ነው ወደ ከነገ ወዲያ የተዛወረው። ከቃጠለው ወዲህ ለሚፈለጉ መሳሪያዎችና ቁሳቁስ ሙሉ በሙሉ ለምርጫ አስፈጻሚ ባለስልጣናቱ መድረሳቸውን ሚስተር ካቢላ ለቪኦኤ አረጋግጠዋል።
የተባበሩት የአረብ ኤሚሬቶች ከሰባት ዓመታት በኋላ በሶሪያ ዋና ከተማ ደማስቆ ውስጥ ኤምባሲውን በአዲስ መልክ ከፍቷል። ይሁን እንጂ ለስምንት ዓመታት ያህል በተካሄደው የውጭ ጣልቃ ገብነትን በጋበዘ የእርስ በርስ ጦርነትና በሽብር በተናወጠችውና በደቀቀችው ሶሪያ ሰላም የመመለሱ ጉዳይ ከባድ መሆኑ አይቀርም እየተባለ ነው። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችው ተጨማሪ ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
ማንብጅ በተባለችው የሰሜን ኮሪያ ከተማ ላይ የተመደቡ በዩናይትድ ስቴትስ የሚደገፉ የጥምረት ኃይሎች በአካባቢው ለሚኖሩት ኩርዶች ጸጥታን የመጠበቅ ተስፋ ሰጥተዋል። የትራምፕ አስተዳደር በያዝነው ወር የአሜሪካ ወታደሮች ከሶሪያ እንደሚወጡ ተናግሯል። ቱርክ በበኩሏ በኩርድ ሚሊሻ ላይ ወታደራዊ እንቅስቃሴ እንደምታካሄድ አስታውቃለች። የማንብጅ ከተማ ነዋሪዎች በቱርክ በሚደገፉት ነጻ የሶሪያ ሰራዊት በተባሉት አማጽያን ተከበናል፣ የዩናይትድ ስቴትስ ወታደሮች ከወጡም ጥቃት ሊከፍቱብን ተዘጋጅተዋል የሚል ስጋት አላቸው። ሬድዋን አስካር የተባሉ የማንጅብ ነዋሪ ስጋታቸውን ገልጸዋል።
ሁሉም በሚከፈተው ውጊያ ምክንያት ይፈናቀላል። የሶሪያ ነጻ ሰራዊት የተባለው ቡድን ደግሞ ርኅራሄ የሌለው ጨካኝ ነው።
በከባድ ዝናብና በጎርፍ መጥለቅለቅ ምክንያት በሰሜን ኮሪያ ያሉት የስደተኞች ሰፈሮች ሊኖርባቸው በማይቻል ደረጃ ላይ መድረሳቸውን የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። የረድኤት ድርጅቶችም የረዷቸው ነገር እንደሌለ ቡድኑ ጠቁሟል። የተባበሩት የአረብ ኤሚሬቶች ትላንት ኤምባሲውን ደማስቆ ላይ በአዲስ መልክ ከፍቷል። ይህም የሶሪያ ፕሬዝዳንት ባሽር አልአሳድ በአረብ ዓለም ተቀባይነት ወደ ማግኘት እየተመለሱ እንደሆነ ተደርጎ ታይቷል። ሶሪያ ያሉት የኢራቅ አምባሳደር ሌሎች የአረብ ሀገሮችም ከሶሪያ መንግስት ጋር ግንኙነታቸውን እንዲያድሱ ጥሪ አቅርበዋል።
ሶሪያ የአረቡ ዓለም መሃል የሆነች ሀገር ነች። በአረቡ ዓለም ወሳኝ የሆነ ስትራቴጂካዊ አቀማመጥ አላት። ስለሆነም በአረቦች ላይ የምትባል ሀገር አይደለችም። መላ የአረብ ሀገሮች ኤምባሲዎቻቸውን በደማስቆ መልሰው እንዲከፍቱ ነው ጥሪ የማደርገው።
የዩናይትድ ስቴትስ አጋር የሆነው የተባበሩት የአረብ ኤሚሬቶች የባሽር አልአሳድን መንግስት የሚዋጉትን አማጽያን በገንዘብ ከሚረዱት የአረብ ሀገሮች አንዱ ነበር። አሁን ግን የሀገሪቱ መሪዎች ክልላዊ ጣልቃ ገብነት የሚሉትን ለመከላከል ሶሪያ ውስጥ መቆየት እንደሚያስፈልግ ገልጸዋል።
ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበር ላይ ለማቆም ላሰቡት ግን የጠየቁትን ወጪ የተወካዮች ምክር ቤቱ ካላጸደቀላቸው በሀገራቸውና በሜክሲኮ መካከል ያለውን ወሰን ሙሉ በሙሉ እንደሚዘጉ ፕሬዚደንት ዶናልድ ትራምፕ በድጋሚ ዛቱ። ፕሬዚደንቱ አክለውም በጀቱ ካልተፈቀደ ዋሽንግተን ለደቡብ አሜሪካ ሀገሮቹ ሆንዱራስ፣ ለጓቴማላና ለኤልሳልቫዶር የምትሰጠውን እርዳታ እንደሚያቆሙ ዛሬ አስጠንቅቀዋል። በተጨማሪም ሀገራችን የተጫኑባትን አስደማሚ የኢሚግሬሽን ሕግጋት መለወጥ አለብን ሲሉ ዛሬ በተከታታይ ባወጧቸው ትዊቶች አሳስበዋል።
በዜና የጀመረው ፕሮግራማችን በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በናይል ሳትም ጭምር እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሜ የተከበራችሁ አድማጮች፣ እያስተናገድናችሁ የምንቆየው ሰሎሞን አባተና
አዲሱ አበበ ነን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ።
አንተ ሙስሊምና አንተ ክርስቲያን ተባብሎ የሚከበር በዓል አልነበረም? እዛ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን ትክክለኛዋን ኢትዮጵያ ድሮም እናቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ሽያለው ቁልቢ ላይ ማለት ነው።
የቁልቢ ገብርኤል ተሳላሚ መንገደኛ ምእመን ናቸው። ተገባለን። አሁን የዕለቱ አብይ ርዕስ ይቀርባል።
ከትናንት እስከ ዛሬ በአገሪቱ የወጡ ሕጎችን ለህብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ይህ መረጃ ቋት ህብረተሰቡ ከ1934 እስከ 2010 የወጡ ሕጎችንና ደንቦችን በቀላሉ እንዲያገኝ እንደሚያስችለውም ተጠቁሟል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ለተገልጋዮች ይበልጥ ተደራሽ የሚያደርግ የኢንተርኔት አሰራርም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር እንደሚያግዙ የፌዴራል ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ለጋዜጠኞች አብራርተዋል። እስክንድር ፍሬው ነው የተከታተለው።
በኢትዮጵያ የወጡ ሕጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለግ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ሕግ የተሰጠው መግለጫ ግን ይህ ችግር መቃለሉን፣ ዘመኑ ወደ ደረሰበት አሰራርን መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ እንዳሉት አዋጆች፣ ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል።
የኢፌዴሪ ጠቅላይ አቃቤ ሕግ ከ1934 ዓ.ም ጀምሮ እስከ 2010 የወጡ ሕጎች አሉ። እነዚህ ሕጎች አንደኛው በተቻለ መጠን ብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ። ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄን ሕግ ማግኘት የሚችልበትን ስርዓት መዘርጋት ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል። በተጨማሪም ሕጉ እንኳን የሚሸጥ ቢሆንም ሁሉም ሕጎች አይደሉም እዛም የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ሕጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ሕጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆኗል።
ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ተከላይ አካባቢ ህጉ ተናግሯል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስተውሰዋል።
ተከላይ አካባቢ ይህን ሶፍትዌርና ድረገጽ ይፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም ለተለያዩ ተቋማት እንኳን ለሌሎች ተቋማት ይቅርና ይህንን ስራ በእለት ተእለት የሚሰሩ ዳኞች፣ አቃቢዎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ፍትህ በተሳለጠና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረተሰቡ አጠቃላይ በከፍተኛ ስርዓት ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለዕለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማት ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግና በህጉ ላይ የሚታዩት ንጽጾችንም አውጥቶ ለኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ተቀመጣው ዘርፈ ብዙ ነው።
ዛሬ በጠቅላይ አቃቤ ህግ ይፋ የተደረገው አዋጆችን፣ ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌደራል የሰነዶች ማረጋገጫና ምዝገባ ኤጀንሲ ምክትልና ዳይሬክተር ሙሉቀን አማረ ለአሜሪካ ድምጽ ያስረዱት ደንበኞችን በፍጥነት ከመስተናገድ አንጻር በመስራ ቤታቸው የተደረሰበትን ደረጃ ያስተዋወሱት አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል።
በመሰረቱ ሰፊውን ተገልጋይ የሚጠቀምበት ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት ወደ ተቋሙ ሲመጡ በነበረው ማሰራር ቢሆን ማለት ነው ጊዜን ከመስተናገድ አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከአምስት ደቂቃ ይበልጥም ነበር። ተቋሙ ጋር ከደረሱ በኋላ
ሁኔታው ተሻሽለው ነበር።
አዎ ተሻሽለው ነበር። በማኑዋል አሰራርም ግን ትልቁ ይሄ
ነው። ያው ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቶ ነው መስሪያ ቤታቸው ያው ባለ ጉዳዮች ከመስተናገድ አንጻር
ልክ ነው። አሁን በዋናነት ይሄኛውን በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጪም ሲያጠፋ የነበረው ውል ለማጻፍ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከኛ ተቋም ውጪ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና በውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎች ሊሆኑ ይችላሉ። እነዚህ ሲሆን የመብት ትክክለኛ ባለ ንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዞ የመጣው ማለት ነው።
የመጨረሻ ጥያቄ አደርገዋለሁ። ከኢትዮጵያ ውጭ ያሉ ኢትዮጵያውያን ሊሆኑ ይችላሉ፣ ትውልድ ኢትዮጵያውያን አሁን ቅድም ለምሳሌ ንብረት ማስተላለፍ ሚል ስለጠቀሱ ነው ይሄን አገልግሎት መጠቀም ይችላሉ? ምክንያቱም ፊርማው አለች በመሀል እንግዲህ እሷ በሌለችበት ሁኔታ
ያው ልክ ነው። የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም አንድ ሰው እድሜው ውክልና መስጠት ነው ለመዋዋለም እድሜው መድረስ ስላለበት ከመታወቂያም በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜም ብቻ ሳይሆን ሌሎች ከአእምሮም አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጪም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለው፣ ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆነው ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥተው ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደኛ ተቋም የሚረጋገጠውና ስለዚህ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል ወይም የሴትየው መምጣት የግድ ይሆናል ማለት ነው።
ፎርሙን ግን ባሉበት ሀገር ሆነው አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ።
ፎርሙን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም። ከሞሉ
15 ቀን አለ ብለው
15 ቀን አለ በፈለጉ ሰዓትም እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል።
በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል።
ዛሬ በዚህ መልኩ መግለጽ ያስፈልግበት አገራችን በለውጥ ሂደት ላይ ነች ያለችው። ይሄን ለውጥ ሂደት በተግባር በማገዝና ለውጡ የሚታይ ህብረተሰቡ ከሚፈልገው ከለተ ለት ስራው ጋር ታይነት ያላቸው ነገሮችን የሚያራግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚህ አግባብ በሚረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችንም በዚሁ ለህብረተሰቡ በተሳልጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው።
በፌደራል የሰነዶች ማረጋገጫና መዝገባ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። የመጽሔቱ ዝግጅት ይቀጥላል። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ ሲአን አስታውቋል። ለውጡን ከፍተኛ መስዋዕትነት የተከፈለበት ብሎታል ሲአን። የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችንም አወግዛለሁ ብሏል ሲአን ዛሬ ባወጣው ጋዜጣዊ መግለጫ። በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ሲል አክሏል ንቅናቄው። የሲዳማ ሕዝብ ጥያቄ ነው ላለው የሲዳማ ክልልነት ጥያቄ መፍትሄ ለማስገኘት የታሰበው ውሳኔ ሕዝብ ሂደት የደረሰበትን ደረጃ መንግስት ለሕዝብ እንዲያሳውቅ ሲአን ጠይቋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ አለው።
የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዶካ ለላምሶ ዛሬ በሰጡት ጋዜጣዊ መግለጫ እንዳሉት ሲአን ለሕዝብ ነጻነት ሕዝባዊ ትግል ሲያደርግ የቆየና አሁን በአገሪቱ ታይቷል ያሉትን ለውጥ የሚደግፍ ክልላዊ ፓርቲ ነው። በሐዋሳ ከተማ በሕዝቦች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን ሲአን እንደሚያወግዝ ተናግሯል።
በዚህ በለውጥ ሂደት ውስጥ ምርጫው ሰላማዊና ፍትሃዊ ሆኖ ተጠናቆ በምርጫ የተሻለ ተቀባይነት አለው ህዝብ መረጥቶ መንግስት እስከሚቀበል ድረስ ሂደቶች በሙሉ መሄድ አለባቸው። በሰላማዊ መንገድ ብቻ ነው። በሁከት የሚገኝ የፖለቲካ ትርፍ የለም። በሁከት የሚገኘው ክሳራ ብቻ ስለሆነ ስለዚህ አንዳንድ ቦታዎች ሆን ተብሎ የሚፈጠሩ በተለይ በሐዋሳ አካባቢ የሚፈጠሩ ችግሮች ህዝቡ ወደ ጥርጣሬ እንዲሄድ እያደረጉ ስለሆነና
በስማቸው በመጥራት ጭምር ሚዛናዊ ያልሆነ ዘገባ በማቅረብ ልዩነት እንዲሰፋ የሚያደርጉ መደበኛና ማህበራዊ ሚዲያ ኢኩይ ተግባር ፓርቲው ያወግዛል ነው ያሉት።
በተለይም ባለፉት ሳምንታት በሐዋሳ አካባቢ የተፈጠሩ አንዳንድ ክስተቶች አሉ። ክስተቶችን አስመልክቶ አንዳንድ ሚዲያዎች እውነታውን በትክክል ፈልጎ ወይም አጣርቶስ በትክክል ምንጩና መነሻው ሳይታወቅ የሚተላለፉ ዘገባዎች ህዝቡን እርስ በርስ እንዲጠራጠር የሚያደርጉ ሆኖ አግኝተናቸዋል። በማስ ሚዲያውም አንዳንድ ሚዲያዎች በተዛባ ሁኔታ ህዝቡን እና አንዳንድ ቡድኖችን ታርጌት በማድረግ መግለጫ ሲሰጥ እየሰማን ስለሆነ ይህ ድርጅትም ኃላፊነት የሚሰማው ስለሆነ ስለ ከተማው ህዝብም ስለ አካባቢው ህዝብም በክልሉ ያሉት ዜጎች ሁሉ ኃላፊነት በተሞላ ሁኔታ ሂደቶችን የሚከታተል ስለሆነ ይህ ሂደት ትክክል አለመሆኑን ለመግለጽ ነው ዛሬ ጠረናችሁ። ቀደም ሲል ለኢትዮጵያ ህዝብ በጭቆና ስር በነበረበት ጊዜ ያግዙ የነበሩ ስፔሻሊ በውጭ ሀገር ነገር ግን አሁን በሀገር ውስጥ የሚንቀሳቀሱ አንዱ እሳት የተሰኘው ሬዲዮ ጣቢያ የተፈጠረው እንዴት እንደተፈጠረ ገና ጥናት ሳይደረግ አንዱን የህብረተሰብ ክፍል ታርጌት በማድረግ አስተላልፈዋል። ያኔ ዘገባዎችን ሁሉም ማየት ይችላል እና አንዱ እሱ ነው። ዛሬ ብቻ አይደለም ከዚህ በፊትም እዚህ አዋሳ ላይ የተፈጠረውን ግጭት መሰረት አድርጎ በከፍተኛ ደረጃ ያራገበው ያጣቢያ ነው። ሌላ ደግሞ በፌስቡክ ላይ የሚያስተላልፉት እሱ ሪፈር ማድረግ እንኳን ባይቻልም ነገር ግን በዋናነት የሚታየው ይሄ ነው።
በሰላማዊ መንገድና በሐሳብ ልዕልና እንጂ ሁከት በመፍጠርና የህዝቦችን ሰላም በመንሳት የሚደረግ ትግል ተቀባይነት እንደሌለው ሊቀመንበሩ አመልክቷል። የፓርቲውን ባለ ሁለት ገጽ መግለጫ ቃል በቃል ለጋዜጠኞች ያነበቡት የሲዳማ አርነት ንቅናቄ ሲአን የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ እንዳሉት በአገሪቱ ባለፉት 8 ወራት ውስጥ አንጻራዊ ለውጥ ታይቷል። የተሰደዱ ምሁራን፣ ጸሐፊዎች፣ የፖለቲካ ድርጅቶችና የሚዲያ ተቋማት ወደ አገር መግባታቸው የለውጡ ማሳያ ነው ብሏል። ነገር ግን ይላል መግለጫው፣ ነገር ግን ከፍተኛ መስዋዕትነት የተከፈለበት ለውጥና ይህን ለውጥ ተከትሎ መታየት የጀመረው የዜጎች ሰብአዊና ዲሞክራሲያዊ መብት መከበርን ለመቀልበስ ሙከራ እየተደረገ ነው ይላል መግለጫው። ፓርቲው በመግለጫው ማንኛውም የግልም ሆነ የመንግስት ሚዲያ ሚዛናዊነቱ ያልተጠበቀና ያልተጣራ መረጃ በማሰራጨት በህዝቦች መካከል መጠራጠር እንዲነግስ ከማድረግ መቆጠብ ይገባቸዋል ብሏል።
ይህን ከፍተኛ መስዋዕትነት የተከፈለበትን የሀገራችን ለለውት ጎዳናና ለመድፈቅ ምንቀሳቀሱ ሰረለውት ኃይሎች በተለያየ ደረጃ እንቅስቃሴ ያደረጉ መሆናቸው የሚያሳዩ ምልክቶች ከመኖራቸው በላይ አንዳንድ የለውት ተጠቃሚ ሆኖ ወደ ሀገር የገቡ ሚዲያዎችና ታሪካዊውን ለውት በስጋት የሚያዩ አካላት ለአያለ ዘመናት ተዋደውና ተቀላቅለው በጋራ እየኖሩ ያሉ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እርስ በርሳቸው እንዲጠራጠሩና በውጤቱም እንዲደናቀፉ ለተቀን እንደሚታትሩ ለማወቅ ተችሏል።
የክልሉ መንግስት ስራ ኃላፊዎችም የብሔር መብት የሚጻረው ንግግር ከማድረግ መቆጠብ አለባቸው ብሏል መግለጫው። የሰላማ ወጣቶች ወይም እጀቶች የሰላም ኃይል እንጂ የስጋት ምንጭ አይደለም የሚለው ሲአን እጀቶች ለኩልነትና ለህግ መንግስታዊ መብት መከበር የሚያደርጉትን ትግል ሰላማዊ ሆነ መንገድ አጠናክረው እንዲቀጥሉ ጠይቋል። የሰላማ የክልል መሆን ጥያቄ ዘመናትን የቆየ የሰላማ ህዝብ ጥያቄ መሆኑን የጠቀሰው የፓርቲው መግለጫ የሰላማ ክልል የመሆን ጥያቄ ህዝብ ውሳኔ የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ንቅናቄ ወሳስቧል።
የመጨረሻ ምዕራፍ የሆነው ህዝብ ውሳኔ ወይም ሪፈረንደም ግዘውን ጠብቆ እንዲካሄድ ሂደቱም የደረሰበት ደረጃ ለህዝብ ይፋ እንዲደረጋት ቀን እናሳስባለን።
ቪኦኤ ከመግለጫው በኋላ ሲአን ውስጥ የነበረው አለመግባባት መፍትሄ ማግኘቱን ለማጣራት ጥረት አድርጓል። በዚህ መሰረትም በመካከላቸው ተፈጥሮ የነበረው ልዩነት በሽምግልና እንደተፈታና የሲአን ሊቀመንበር የነበሩት ዶክተር ሚሊዮን ቱማቶን በመተካት አቶ ዱካሌ ላምሶ በሊቀመንበርነት ደሳለኝ ካሳሞ ደግሞ በምክትል ሊቀመንበርነት መሾማቸው ተገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
ሐዋሳ ውስጥ በተፈጠሩ ግጭቶች ሚዛናዊ ያልሆኑ ዘገባዎችን በማቅረብ ቅሬታ የቀረበበትን የሳትን መልስ ከጣቢያ ኃላፊዎች አሁን ማምሻውን አግኝተናል። ኃላፊው አቶ አበበ ገላው እንደገለጹልን ዘገባውን ሚዛናዊ ለማድረግ የክልሉን ፕሬዝዳንትና የከተማዋን ነዋሪዎች አነጋግረዋል። በአካባቢው የጸጥታ ችግር እንዳለ ለማስተባበል ካልሆነ በቀር ቅሬታው ትክክል አይደለም ብለዋል አበበ። በተለይ ደግሞ ቅሬታ የቀረበበት ዘገባ በትክክል መቼና የትኛው ላይ እንደሆነ በግልጽ አለመቀመጡ መልሱን በዝርዝር ለመስጠት አስቸጋሪ ነው ሲሉ የኢሳት ዲሬክተር አቶ አበበ ገላው አስረድተዋል። ዮናታንን ቀደም ላለ ዘገባው እናመሰግናለን። ይቀጥላል ግን ዮናታን ግን በሌላ ርዕስ ነው። በደቡብና በኦሮሚያ ክልሎች በሚገኙት አማሮና ሱሮ ባርጉዳ ወረዳዎች ውስጥ በተፈጠረ ግጭት 4 ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታውቋል። የሱሮ ባርጉዳ ገላና ወረዳዎች አመራር አባላት ወደ ህዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለስልጣናት ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለስልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጠው የምዕራብ ጎጂ ዞን አስተዳደር የዞኑ መንግስት መዋቅር ህዝቡን እያስተዳደረ ነው ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሳሪያ የታጠቀ የኦነግ ኃይል ነው ብለዋል ዘጋቢያችን ያነጋገራቸው ነዋሪዎች። ከምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ዮናታን ተከታዩን ዘግቧል።
የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዱራ እንዳሉት በአማሮ ወረዳ ከርማ ቀበሌና በምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ ትላንት 6 ሰዓት ተኩል አካባቢ በተነሳው ግጭት 4 ሰዎች ተገድለዋል። በጥቃቱ ከተገደሉ አርሶ አደሮች በተጨማሪ አንድ ወጣት ልጅ ቆስሎ በአማሮ ኬሌ ሆስፒታል ሕክምና የተደረገለት ሲሆን ባለፈው ሳምንትም 3 ሲቪሎች መገደላቸውን አስታውሰዋል።
ታዳጊና ከኦሮሚያ ከሱሮ ባርጉዳ ወረዳ እዚያ ገባው እስካሁን ድረስ 4-3 ተጎድተዋል ባለ መረጃ። ስለዚህ ንብረት ቃጠሎ አለ፣ የሰው ሞት አለ።
ጥቃቱ እየደረሰ ያለው ከሱሮ ባርጉዳና ገላና ወረዳዎች በኩል ሲሆን ከወረዳዎቹ አመራሮች ጋር ተነጋግረን ችግሩ እንዳንፈታ የወረዳዎቹ አመራሮች ወደ ህዝብ እንዳይወርዱ በኦነግ ሰራዊት ማስጠንቀቂያ ተሰጥቷቸዋል ብለዋል።
ወሱሮ ባርጉዳና የገላና ወረዳ አመራር ህዝብ ውስጥ መውረድ አይችልም። አንደኛ እነሱ በእነሱ ላይ ጥቃት እንዳይደርስ ስለመፈሩ የሚያወሩት ወሬ እንጂ አመራሩ ቀበሌላ መግባት አይችልም። ቀጥታ የኦነግ ታጣቂ እኮ ወርዶ ከእናንተ ጋር መገናኘት አይችሉም። ስለዚህ ባንዲራ ወስታችሁ ትግሉ ጭምር ቀጥታ ይላል ደውሎ ለኛ። ስለዚህ ከኛ ጋር ነው ኮሚኒኬሽን መፍጠር የምትችሉት የሚለውን ነገር ያስቀምጣል።
የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግጭቱ መኖሩን አውቃለሁ፣ የዞኑ መንግስት መዋቅርም ህዝቡን እያስተዳደረ ነው ብሏል። በኦነግ ታጣቂዎችም በሱሮ ባርጉዳ አመራሮች ላይ የደረሰባቸው ማስጠንቀቂያም የለም ነው ያሉትም።
እያስተዳደሩ ሰው ዝም ብሎ የሚያወራ ይሆናል፣ ቁጭ ብሎ እያስተዳደረው።
ከጉጂ ኦሮሞ አንድ ሰው በጥይት እንደተመታና ከብት የመዘራረፍ ችግር በሁለቱም በኩል መኖሩን ተናግረዋል።
አመራሮች መሀል ገብቶ እንድመለስ እያደረግ ይሄን ነው ሲሰራ ቆየ ነው። አሁንም ትላንትና ለምሳሌ ገላና ወረዳ ላይ የትርሽማጆች ከየቀበለ ተጠርቶ አመራር ተጠርቶ ውይይት አድርገናል።
ባለፈው ሳምንት ያስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም ማለታቸውን ቪኦኤ መዘገቡ ይታወሳል። የካርማጅጆላ ቀበሌ ነዋሪ አቶ ዘነበ ጅሎ አርሶ አደሮቻቸው ከብቶቻቸውን በሚጠብቁበትና ማሳቸውን በሚያርሱበት ጥቃት እንደሚደርስባቸው ተናግረዋል።
ሰው ሞቷል እኛ ጋር ያው በታጠቀ ኃይል ነው የኛ ህዝብ የተወረደ። አርሶ አደር ከብቱን ባሰማራበት ለማሳው በገባበት የታጠቀ ኃይል ከባድ ወረራ ወሮ አራት ሰው ገሎ አንድ ሰው ቆስሏል። ስለጤና ኃይል ስለሆነ ምንም ያህል ስለጤና አርሶ አደር አጥቅቶ ወደ ኋላ ተመልሷል።
ከመንግስት የሚደረግላቸው ክትትል አለመኖሩን ገልጠው የሞቱ ወንድሞቻችን አስክሬን አምጥተን ልንቀብራቸው ነው ብሏል።
አንድ አምላክ እንጂ የሚመራው መንግስት የሌለ ህዝብ ነው። እንደ መንግስት አካል ደርሶ ምርመራ ለማካሄድ ማን ገደለ ባይ በሌለበት ያው የሞቱትን ለመቅበር እየተዘጋጀን አለ። ነገ ከነገ ወዲያ እንቀብራለን ብለናል።
ሌላ የወረዳው ነዋሪ የሆኑት አቶ ተካበ ገነኔ እንዳሉት በጎጂ ኦሮሞ ውስጥ ዘመናዊና ትልልቅ መሳሪያ ታጠቁ የኦነግ ታጣቂዎች በህዝብ ላይ ጥቃት እያደረሱ ነው።
ከብት ሲጠብቅ የነበሩ በራሱ ማሳ ላይ የነበረውን ሁለት አርሶ አደር እንደገና ተገሎ ሌሎቹ የት እንደጠፉ የማይታወቅበት ሁኔታ ነው አሁን ያለው።
ግጭቱን ለማስቆም የተደረገ ጥረት አለመኖሩን ተናግረው በአካባቢው ያለው የአገር መከላከያ ሰራዊትም ገለልተኛ ሆነው ሁለቱንም ህዝብ እያገለገሉ አለመሆናቸውን ገልጸዋል።
የሚጠይቅ ክልልም የለ፣ ዞንም የለንም፣ ፌዴራልም መጥቶ የሚጠይቅ የለም። እስካሁን የሞተው ህዝብ ከ80 በላይ ነው። 16 ቀበሌያትን ሙሉ ያጠቃለለ ግጭት ነው። ከ16ቱ ተፈናቃይ ከ40,000 በላይ ሄዷል። ከቀን ወደ ቀን እየጨመረ ነው። አሁን ባለው ሁኔታ ወደ 100,000 ሊገባ እንደሚችል ነው። በፊት 23,500 አካባቢ ነበር። አሁን ወደ 40,000 ቤት ነው እየሄደ ያለው። በግጭቱ ምክንያት እየደረሰ ያለው ጉዳት ከፍተኛ ነው።
ግጭቱ በተደራጀ ሁኔታ የሚፈጸም የአርሶና አርብቶ አደር ግጭት መልክ የለው ነው ብሏል አቶ ተካበም።
በስለጠነ አካል የሚመራ በምን ሰዓት ማጥቃት እንደሚችል ስልታዊ ማፈግፈግንም እየተጠቀመ ወታደራዊ ስልት እየተጠቀመ ባህላዊ ግጭት አለመሆኑን የሚያሳዩ ብዙ ሳይንሳው ደግሞ በኦነግ ታጣቂዎች ደረጃ ብቻ ሊገኝ ይችላል ወይ አሊያም መንግስት ጋር ነው ይሄ አይነት መሳሪያዎች ጠመንጃዎች ያሉት።
ከምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳ አርብቶ አደሮችን በኪስ ስልካቸው ለማነጋገር ብንሞክርም ልናገኛቸው አልቻልንም። ግጭቱ አለመረጋጋቱን የገለጸው በአካባቢው ለማስከበር የተላከው የመከላከያ ሰራዊት አዛዥ ሻለቃ ጌታቸው በአካባቢው ጥቃት እያደረሰ ያለው ኃይል ኦነግ ይሁን አልሸባብ ወይም ሌላ አሸባሪ ማረጋገጫ የለኝም ብሏል።
ያው ግጭት አለ ተከለንሰጥ መረጃ እሱ ነው።
የኦነግ ሰራዊት ይሁም የኦነግ ኃይል ጥቃት እያደረሰ ነው ተብሎ ይነሳል። በተደጋጋሚ ግጭት
ኦነግ ነው አልሸባብ ነው አልካይዳ ነው የሚባል ነገር አላየሁትም። ባይነ ስለዚህ ተጨማሪ መረጃ የለኝም።
በዚህ ጉዳይ ዙሪያ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳኒም ለማነጋገር ያደረግነው ጥረት አልተሳካም። በአንድ ሳምንት ውስጥ ከምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳ ጋር ከሚዋሰኑ ቡርጅና አማሮ ወረዳ ገጠር ቀበሌያት በተመሳሳይ ጥቃት የሞቱ ሰዎች ቁጥር 13 ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ መቀሌ ይወስደናል። መቀሌ ከተማ ውስጥ ምድረገነት ተብሎ በሚጠራው አካባቢ ህገወጥ ተብለው ከ8 ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታዎቻቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑን እንዳስከፋቸውም ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶችን አሻራ ለማጥፋት ነው ብለዋል አቤት ባዮቹ የመቀሌ ነዋሪዎች። ቤቶቹ የፈረሱት ህጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ አድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመልክቷል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
ወይዘሮ ሙሉ እንባይ በመቀለ ከተማ ሀድነት ክፍለ ከተማ ምድረገነት ተብሎ በሚጠራ አካባቢ በ1994 ዓ.ም ቤት ገዝተው ከ9 ዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በእንደርታ ወረዳ የተዳደር ስለነበረ ቦታውን ከአካባቢው አርሶ አደሮች መግዛታቸውን ይናገራሉ።
ለእኛ ሲሸጡልን ቤት ሰርተው ህጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጥቷቸው የካሳ ብለው ነው ሰጡን። ይህንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አዋሎች ሰባት አባሎች የፈረሙለትን ደብዳቤ ከነማህተሙ አድርገው አባስተማማኝ አርገው ነው ሸጥልን እኛም እናቀው የለ እዝ የሸማቸው የቀበሌ አስተዳዳሪዎች ናቸው አሁን ቤቱን ተረክበን የኖርን የወለድን ልጆች ያስተዳድርን ይያለ
ከዛ በኋላ ይላሉ ወይዘሮ ሙሉም መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓ.ም ግብረ ኃይል አስተማርቶ በኃይል አፈረሰው በዚያን ጊዜ በአካባቢ 227 ቤቶች መፍረሳቸውንም ተነግሯል ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑንም ይገልጹት ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው ያያዘው በማለት ደግሞ ይጠይቃሉ ወይዘሮ ሙሉም
የናሬስ በገበሬዎች ማህበር ይዞታቸው ነበር ካሳይ ገባቸው ነበር እሳቸው ፍጦ ከኛ ካሰታሱ አሁን ያ መሬት በነጻ ሊወስደው ነው መንግስት ለኛ ምን ያስብልናል ይሄ ነው የጨነቀን አሁን ያ መሬት የኛ ነው ወይስ የገባሮች ነው ወይስ መንግስት አጥበርብሮ በነጻ ሊዘርፈን ነው
ሌሎች ያነጋገርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለዘጠኝ አመታት የኖርንበት ቦታ መጀመሪያውኑ ህጋዊ ካልሆነ ይሄንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ ለምንስ አያስቆመውም ነበር ይላሉ በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውንም ይገልጻሉ አቶ ህንጻ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን ተንቀሳቀሰን ያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ።
ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን አስነስተው አድራሻው እንዳይገኝ ማስረጃ እንዳይገኝ ዶዘር አዘው እንደዚህ ማፍረስ ጀመሩት።
አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው
እንግዲህ ከመንግስት ጋር ለመታገል አቅም የለንም ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረግ ያድርግ ቢፈልግን ይግደለን ቢፈልግ አንድ የመጨረሻ ያድርግ እኛ ያለን የወሰነ መጨረሻ ቤታችን ገብተን ሻራችን ዘርግተን ሀዛ መኖር ነው የምንመርጥ የፈልግን መጨረሻን በቃ
የመቀለ ከተማ ሀድነት ክፍለ ከተማ አስተዳዳሪ አቶ ገብረታፈረም ስለ ጉዳዩ ጠይቀናቸዋል ህጋዊ አይደለም ተብሎ ከዘጠኝ አመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል በዚህም መሰረት ህገወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል በአሁኑ ጊዜም ቦታው የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ዶዘር አስገብተን እየጠረግን ያለነው ብለዋል
ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ ያሉ ቅሬታቸው ወስዶ መፍቴው የሚሆንና የማይሆን ውሳኔ ተሰጥቶበት ያደረ ነው ማለት ስለዚህ ከዚህ በኋላ መስም ሰጥበት ምክንያትም አይደለም እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁን ይሄ ቦታ ያስተዳደር ነው ማለት ነው።
ዘጠኝ አመታት ሙሉ በቦታው ሲኖሩ ህገወጥ ነው ሳይባሉ የቆዩት ለምንድነው? መንግስት መጀመሪያውኑ ለምን አላገዳቸውም በማለት ላቶ ገብረ ጠይቀናቸዋል። ለብዙ አመታት ሰው ሲኖርበት ዝም ሊባል አይገባም ነበር ቤቶቹ እንዲፈርሱ በተደረገበት ጊዜ የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስዷል ሲሉ ገልጸዋል።
አሁን ለተጋያች ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ በለተጋይቶ ብሎ ኦሪጅናል የለው ለዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዛ አይነት የነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለ እንደዚህ ለተጋይቶ ብሎ የተሰጠን አለ ይያሉ የሚሰጡ ሰዎች ማለት በህግ ተጠያቂ የሆኑ ሰዎች ማለት እንደዚህ አይነት የማይገባቸው ወረቀትን ድጋፍን እየሰጡ ለማራራቸው ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጪ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጪ የያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው።
እነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብሏል ዋና አስተዳዳሪው። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አንሹ። ዜናው አልቆ የመጽሔቱን ክፍለ ጊዜ ነው የምትከታተሉት። ወደ ቀጣዩ ዘገባ እንለፍ። ከመቀሌ ወደ ነቀምቴ በቤንሻንጉል ጉሙዝ ዲባጢ እና ቡለን ወረዳዎች ሰዎች በታጠቀ ኃይል መገደላቸውና ከነብረታቸው መፈናቀላቸውን ያከባቢው ነዋሪዎች ለቪኦኤ ተናግረዋል። የቡለን ወረዳ የሥራ ኃላፊዎች ሰዎቹ ወንጀል ስለፈጸሙ ታስረዋል ሲሉ፣ የዲባጢ ወረዳ አስተዳዳሪ ግን መልስ ለመስጠት አልፈቀዱም። የክልሉ ኦዴፓ ተወካይ በበኩላቸው የተባሉት የመብት ጥሰቶች በኮማንድ ፖስቱ ምላሽ እንደሚያገኙ ገልጠዋል። ናኮር መልካ ነው ዘገባውን ይላከው።
በቤኒሻንጉል ጉሙዝ ክልል መተከል ዞን በዲባጢ እና ቡለን በሚገኙ ወረዳዎች ሰዎች መገደላቸውንና ያለ አግባብ መታሰራቸውን በደሉ ደረሰብን የሚሉ የአካባቢው ነዋሪዎች ለቪኦኤ ገለጹ። በቡለን ወረዳ ጭላንጎ ቀበሌ የታጠቀ ኃይል ባለቤታቸውን በደራራ ፀሐይ እንደገደለባቸው የገለጹትና ስማቸውን እንዳይጠቀስ የጠየቁትና ከአምስት ልጆቻቸው ጋር በዘመድ ቤት ተጠልለው እንደሚገኙ ይናገራሉ።
የተገደለው ባለቤቴ ነው። ንብረቴን ቤቴን ትቼ አምስት ልጆቼን ወስጄ ወደዚህ መጣሁ። አምስት ልጆች አስተዳድራለሁ። ይሄው ሁሉ ነገር እዛ ቀረ።
ሌላው በዲባት ወረዳ ጋሌስታ ቀበሌ በግብርና ስራን የሚተዳደሩ ግለሰብ ደግሞ ልጃቸው በወረዳው በሚንቀሳቀሰው የታጠቀ ኃይል እንደተገደለባቸው ገልጸው የሞት ልጃቸውን ልጆች ሰብስበው እየተንከባከቡ መሆናቸውንና በአካባቢው የሚታየው አለመረጋጋት ስጋት ውስጥ እንደጣላቸው ተናግረዋል።
ስሜን ቴሶ የሚባለውን የአምስት ልጆች አባት በቀይ ውስጥ ገደሉት። እሱ ከማንም ጋር ቂም የለውም። እነዚህ ሰዎች ከበውት ነው በጥይት የመጡት። ወንድሙ እንኳ አስከሬኑን እንዳያነሳ ነው ያሰሩት።
በሁለቱም ወረዳዎች የሚገኙ የኦሮሞና የአማራ ተወላጆች በበኩላቸው ታጣቂዎች በአካባቢው የሚያደርጉት እንቅስቃሴ በነዋሪዎች ላይ ከፍተኛ ስጋት በመደቀኑ መፈናቀል አስከትሏል ብለዋል። ስማቸው እንዲጠቀስ ያልፈለጉ አንድ የቡለን ወረዳ ነዋሪ ደግሞ የደረሰብን ግፍ የሚሉትን እንዲህ ይገልጹታል። ተበዳዩ የለኝ ነው እኒህ ግለሰብ እንደሚሉት ከሰኞ ጀምሮ ከ33 በላይ ቢታሰሩም አንዳቸው ግን በ48 ሰዓት ወደ ፍርድ ቤት አልቀረቡም ወይም አልተፈቱም። ሰዎቹ የታሰሩበትን ምክንያት አልታወቀም። አባታቸው እንደታሰረ የሚናገሩት ሌላ ግለሰብ በመኩላቸው የቤንሻንጉል ጉሙዝ ፖሊስና የፌዴራል ፖሊስ አባላት ቤታችንን ከፈተሹ በኋላ አባቴን ይዘዋቸው ሄዱ፣ እስከዛሬም አልተፈቱም ይላሉ። አባታቸው የተጠረጠሩበትን ወንጀል ለማወቅ ቢጠይቁም መልስ የሚሰጣቸው አካል እንዳላገኙ ይናገራሉ። ወንድማቸው እንደታሰረባቸው የነገሩኝ ሌላው ግለሰብ ደግሞ የተጠረጠረበት ወንጀል ያልታወቀ መሆኑን ነው የሚናገሩት።
የታሰረው አባቴ ነው። ስማቸው ጉርሜሳ ነው። ለምን እንደታሰረ አናውቅም። ከሌሊቱ 10 ሰዓት መጥተው ፈልገው አጡት። ከዛ በነጋታው መጥተው ወስደውት ሄዱ።
በሁለቱም ወረዳዎች የሚገኙ የአማራና ኦሮሞ ተወላጆች በአካባቢው የሚንቀሳቀሰውን የታጠቀ ኃይል በመፍራት ቤት ንብረታቸውን ትተው ለመፈናቀል እየተገደዱ መሆኑን የዓይን እማኞች ተናግረው ቁጥራቸው ከ500 በላይ አባወራ እንደሚሆንም ነው የገለጹት። ስለ ጉዳዩ ለማጣራት መጀመሪያ ለዲባጢ ወረዳ አስተዳዳሪ ለአቶ ደበሊ ባለጋፎ ስደውል ተከታዩን ምላሽ ሰጥተውኛል።
አምስት መቶ የሚሆኑ አባወራዎች ንብረታቸውን ትተው የግብርና መሬታቸውን ትተው ወደ ከተማ ሸሽተዋል። የአካባቢው አስተዳደር ምንድን ነው ችግራችሁ አላለንም። የገደለው መታሰር እያለበት ግን የታሰረው የኛው ሰው ነው። ለውጡ ለምን በአዲስ አበባ ተንጠልጥሎ ቀረ?
የወረዳው ፖሊስ አዛዥ ኮማንደር ብራሙ ጅታን ስለ ሁኔታው ጠይቂያቸው ማብራሪያ ሊሰጡ ፍቃደኛ አይደሉም። የቡለ ወረዳ ፖሊስ አዛዥም እንዲሁ መልስ ከመስጠት ተቆጥበዋል። የቤንሻንጉል ጉሙዝ የኦዴፓ ተወካይ አቶ ሀሰን አመድ ግን በታጠቁ ኃይሎች ተፈጸመ ስለተባለው ግድያና ስለ ዜጎችም መፈናቀል ተከታዩን መልስ ለአሜሪካ ድምፅ ሰጥተዋል።
የሆነ ካለው ነገር ጋር ተያይዞ በኮማንድ ፖስቱ የሚታይ ይሆናል። ኮማንድ ፖስቱ ወደ ታች አልወረደም። በሁለት ቀናት ውስጥ ስራ ስለሚጀምር ያኔ መልስ ሰጣለሁ።
ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት መጽሔት አይደለም አዲሱ ቅድም ድካም በዝቶብህ የመጽሔት ዝግጅት ነው ስትል ዝም ብዬ አለፍኩኝ።
ወደ ሁለተኛው አጋማሽ ገብተናል። ሁለተኛው
አጋማሽ ውስጥ ገብተን የሁለተኛው አጋማሽ አራተኛ ዘገባ ነው አሁን እየተላለፈ ያለው። ወደ ቁልቢ ነው የምንሄደው። የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። ክብረ በዓሉ ከሃይማኖታዊነቱ በመለስ ማህበራዊ ፋይዳውም የጎላ መሆኑን በሚያሳይ ሁኔታ የአካባቢው ሙስሊም በጎ ፈቃደኞች እንቅስቃሴ ከዚህ በፊት ከነበረው ሁሉ የጎላ እንደነበረ የበለጠ እንደነበረ ተገልጿል። ከኤርትራ ወደ ቁልቢ የተጓዙ ክርስቲያን አማንያንም ከ20 ዓመታት በኋላ ለመጀመሪያ ጊዜ ዛሬ ገብርኤልን ከኢትዮጵያውያን ጋር አንግሰዋል። ሪፖርተራችን አዲስ ቸኮል ከቁልቢ ተጨማሪ አለው።
ቁልቢን፣ ድሬዳዋን፣ ሐረርና ሌሎች የምስራቅ ሀረርጌ ከተሞችን ላለፉት ቀናት ሞቅ ሞቅ አድርጓቸው የነበረው የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። የበዓል አከባበሩ በቅርብ ዓመታት ከነበሩት ሁሉ ደማቅ እንደሆነ ብዙ አማኞች ይናገራሉ። የዘንድሮ የቁልቢ ገብርኤል ካለፉት ዓመታት በተለየ ሁኔታ በርካታ ኤርትራውያንም የተሳተፉበት ሆኗል። በበዓል አከባበሩ ላይ የአካባቢው ሙስሊም ማህበረሰብ ያደረጉላቸው እንክብካቤና ድጋፍ ከጠበቁት በላይ እንደሆነ ምዕመናን ይናገራሉ።
ያው የኢትዮጵያ ህዝብ እኮ የታወቀ ነው። ምን ጊዜ ሙስሊም ክርስቲያን ምናምን ሳይባባል ሁሉም እኩል ባንድ እምነት የሚያከብር ነው የሚመስል። በሚገርም ሁኔታ መንገድ የጠፋበትን ሰው ያሳዩታል፣ ውሃ የጠማውን ሰው ያጠጡታል፣ የተራበ ሰው ካለው ይበላል። ሁሉም እንደ ኢትዮጵያ እንጂ እምነት እንደ ትልቅ ልዩነት ተቆጥሮ ወይም ደግሞ አንተ ሙስሊምና አንተ ክርስቲያን ነህ ተባብሎ የሚከበር በዓል አልነበረም። እዛ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን ትክክለኛዋን ኢትዮጵያ ድሮም እናቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ሽያለው ቁልቢ ላይ ማለት ነው።
እኔም ከትላንት ወዲያ ከሐረር ወደ ድሬዳዋ ስመለስ ከፍተኛ የትራፊክ መጨናነቅ ያለባት ያወዳይ ከተማ የትራፊክ እንቅስቃሴን የከተማ በጎ ፈቃደኛ ወጣቶች ሲያስተናብሩ ተመልክቻለሁ። በምስራቅ ሐረርጌ ዞን ፖሊስ መምሪያ የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ኮማንደር ስዩም ደገፋ በዓሉ ከመከበሩ በፊት ፖሊስ ጸጥታውን ከማረጋገጥ አንጻር ሰፊ ቅድመ ዝግጅት ማድረጉን ነው የሚናገሩት።
እንደሚታወቀው እኛ የተነሳ ነው ካለፉት የቁልቢ ገብርኤል ንግስ በዓል ተመክሮ በመነሳት ያጭር ጊዜ እቅድ በማውጣት ነው። በዚህ መሰረት ትልቆት ወንጀል የሚበዙባቸው የደብር ግቢ ውስጥ ከደብር ውጭ አንዳንድ መዝናኛ ቦታዎች ላይ የጥንቃቄ መልእክት ህብረተሰቡ ንብረቱን፣ ገንዘቡን፣ ሞባይሉን እንዲይዝ የለጠፍናቸው የጥንቃቄ መልእክቶች አሉ። ከዛ ውጭ ደግሞ ያው እንደሚታወቀው በሺዎች የሚቆጠሩ የሚገመቱ የቤት መኪና፣ የህዝብ ትራንስፖርቶች ወደ ስፍራው ላይ ይመጣሉ። እዚህ ላይ ከዚህ ጋር በተያያዘ ብዙ ጊዜ አደጋዎች ይደርሳሉ። የሰው ህይወት ይጠፋል፣ አካል ይጎላል፣ ንብረት ይወድማል። ይህንን በተመለከተ በራሪ ጽሁፎችን አዘጋጅተን ምዕመናኑ ይህን እያነበበ አሽከርካሪ ይህን እያነበበ የትራፊክ ህግና ደንብ እያከበረ እንዲያሽከረክር በማድረጉ ነገር ለምዕመናኑ የግንዛቤ ማስጨበጫ ይሆናል ያልናቸውን ነገሮች ሁሉ አካሂደናል። ምዕመናኑ ያው እንደሚታወቀው ከአጎራባሽ ክልል ቱሪስቶች፣ አምባሳደሮች፣ የእምነቱ ተከታዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አረጋውያኖች ይመጣሉ። እነዚህን እንዴት ሊከባከቡ ይችላሉ ከሚል አንጻር ያው ጥበቃው የሚጀምረው ከምስራቅ ሸዋ እስከ ቁልቢ፣ ከጅጅጋ እስከ ቁልቢ፣ ከድሬዳዋ እስከ ቁልቢ ያሉት መንገዶች በሙሉ በጸጥታ አካላት የተሸፈኑ ነው። አስተማማኝ የጸጥታ አካላት ስለነበረ በቅርብ እንዲያደርጉ፣ ችግር ሲያጋጥማቸው ደግሞ መረጃ እንዲሰጡበት በተመደቡት የፖሊስ አባላት መረጃ እንዲሰጡና ያም አልሳካ ካለ በጊዜያዊ የመረጃ ስልክ ቁጥራችን ደውሎ መረጃ እንዲሰጡ ተደርጓል።
ምዕመናኑ በመንከባከብና ጸጥታን በማረጋገጥ ረገድ የአካባቢ ሙስሊም ማህበረሰብ የአንበሳውን ድርሻ እንደተወጣ ኮማንደሩም ይመሰክራሉ።
እንግዲህ እንደሚታወቀው ገብርኤል የሚገኘው በርካታ ሙስሊሞች በሚገኙበት መሀል እምብርት ላይ ነው። እነሱም ጅብሪል ብለው ከኦርቶዶክስ እምነት ሃይማኖት ጋራ ደብሩ ትልቅ እምነት አላቸው። በዚህም የተነሳ አብሮ በመኖር አብሮ በመተሳሰር አብሮ በማክበር በመቻቻል በመፈቃቀር ያለን የረዥም ጊዜ ተመክሮ አንጻር በመነሳት የዘንድሮ ለየት ባለው መልኩ አንድ ብዙ ከያዙትን በመርዳት የደከሙትን በማገዝ እረፍት ቦታ በመስጠት ውሃ በማቅረብ ለየት ያለ የተቻችሎ እንትን ያሳዩት በጎ ፈቃደኝነት እንቅስቃሴ እንደዚህ የታየበት ጊዜ የለም ማለት ነው። እንደውም ያነጋገርናቸው የእምነቱ ተከታዮች ነበሩ። እነሱ በሰጡን አስተያየት መሰረት
እንደዚህ አይነት የሁለቱ መተቻችሎ እንደምሳሌ ሊጠቀስ የሚችልና እንደዚህ አይነት አጋጥሞን አያውቅም የሚል ነው።
ባሉ ያለምንም የትራፊክ አደጋ የተጠናቀቀ ሲሆን ቁልቢ ካረፉ ምዕመናን 15000 ብርና ጋቢ ሲሰርቁ እጅ ከፍንጅ ያዙ አራት ሰዎችም ለዚህ አላማ በተቋቋመ ፍጣን ችሎት ከአንድ አመት ከአራት ወር እስከ ሁለት አመት ከሶስት ወር የሚደርስ ፍርድ ተፈርዶባቸዋል። የድሬዳዋና ሐረር ከተሞች ባሉ ከመድረሱ ከቀናት አስቀድሞ የንግድ ትርኢትና ባዛሮችን ያዘጋጁ ሲሆን በድሬዳዋ ከባዛሩ ጎን ለጎን የተዘጋጀ የሙዚቃ ኮንሰርትም አለ። የሁለቱ ከተሞች ሆቴሎች ከሶስት ቀን በፊት ቀድመው ሙሉ በሙሉ ምዕመናን የሚያዙ ሲሆን በትምህርት ቤቶችና በግለሰብ ቤቶች የሚያድሩትም ምዕመናን በርካታ ናቸው። ባሉ ያካባቢው የንግድ እንቅስቃሴ እንዳነቃቃ የሚናገሩ በርካቶች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ።
አዲስን ለዘገባው እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። 10 ደቂቃ ይቀርናል ፕሮግራማችን አገባደን ትግርኛ እንዲተካ ቦታ ለመልቀቅ። የመጨረሻው ቅንብር አፍሪካ በጋዜጦች አዳነች ፍሳዬ እንደምታቀርበው።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ከሰላም ስምምነቱ በኋላ ኤርትራ ውስጥ ያለው ሁኔታ፣ ሱዳን ላይ የተከሰተው ህዝባዊ ተቃውሞ፣ በአንዳንድ የኮንጎ ዲሞክራሲያዊ ሪፑብሊክ ክፍሎች የምርጫ ጊዜ መተላለፍ ያስነሳው ቁጣ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ዘ ግሎብ ኤን ሜይል የተባለው ካናዳ የሚታተም ጋዜጣ ዘጋቢ ኤርትራ ሄዶ የተገነዘበውን ሁኔታ ዘርዝሯል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ.ም ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ምርጫ ተካሂዶ አያውቅም። በብዙ ሺህ የሚቆጠሩ እስረኞች ከማንም ጋር ሊገናኙ በማይችልበት ሁኔታ ካለ ፍርድ ታስረው ይገኛሉ። አብዛኞቹ ወጣቶችና ጎልማሶች በወታደራዊ አገልግሎት ወይም በመንግስት ስራ ካለምንም ገደብ ያገለግላሉ። አገልግሎታቸው እስከ 20 ዓመታት ድረስ ሊቀጥል ይችላል ይላል ዘ ግሎብ ኤን ሜይል ላይ የወጣው ጽሑፍ። አብዛኞቹ የውጭ ሚዲያ ኤርትራ መግባት ስለማይፈቀድላቸው እንዲህ አይነቱ በደል ከዓለም ሕዝብ እየተደበቀ ነው። መንግስቱ ሁሉንም ነገር በሚስጥር ስለሚይዝ በውጭ ሚዲያ ስለተዘገበው በከፍተኛ የመንግስት ባለስልጣን ጀነራል ስብሐት ኤፍሬም ላይ ተደረገ ስለተባለው የግድያ ሙከራ እንኳን ለማረጋገጥ አልፈለገም ይላል ጽሑፉ። ኔፕቱን ሪሶርስ የተባለው የካናዳ የማዕድን ኩባንያ የኤርትራን መንግስት በመደገፍ ረገድ አብይ ሚና እንደሚጫወት ጽሑፉ ሲገልጽ በኤርትራ ትልቁ ባለሀብት እንደሆነ ጠቅሷል። የማዕድን ኩባንያው የኤርትራ መንግስት ብቸኛው የገቢ ምንጭ ነው ይላል። በግብርና በሌሎች ኦፊሴላዊ ክፍያዎች ከ1 ቢሊዮን ዶላር በላይ የሚሆን ገንዘብ ለመንግስት እንደሚያስገባ ያወሳል። ኔፕቱን በኤርትራ ቢሻ ወርቅና የመዳብ ማዕድን የ60% ድርሻ ይዞ ከኤርትራ መንግስት ጋር በሽርክና የሚሰራ በመሆኑ በውትድርና አገልግሎት ያሉ ኤርትራውያን በማዕድኑ እንዲሰሩ በማድረግ በባርነት አገልግሎት ተሳትፏል የሚል ክስ ቀርቦበታል። የካናዳ ከፍተኛ ፍርድ ቤት ጉዳዩ በካናዳ ሊዳኝ ይችል እንደሆነ በመጪው ወር ሊያየው ቀጠሮ መያዙን ዘ ግሎብ ኤን ሜይል ጋዜጣ ጠቅሷል። ኔፕቱን ሪሶርስ የተባለው የካናዳ የማዕድን ኩባንያ ጉዳዩ በካናዳ ሳይሆን በኤርትራ ነው መታየት ያለበት የሚለው ክርክሩን የይግባኝ ፍርድ ቤት ስላልተቀበለው በከፍተኛ ፍርድ ቤት ይግባኝ ማለቱን ጽሑፉ ገልጿል። ጽሑፉ ቀጥሎም ኤርትራ ትንሽ ሀገር ብትሆንም የህዝቧ ብዛትም 4 ሚሊዮን ገደማ ቢሆንም ወደ ስዊዝ ካናል በሚያስወጣው ቀይ ባህር ላይ ስለምትገኝ ለልዕለ ሀያላን ሀገሮች ስትራቴጂካዊ ጠቀሜታ እንዳላት ጽሑፉ ያወሳል። ኤርትራውያን ከሚያሰሙት ምሬት አንዱ የግል ቤት መስራት መከልከል መሆኑን የግሎብ ኤን ሜይል ጽሑፍ ሲያስረዳ ደሞዝህ 2000 ናቅፋ ሆኖ ለመኖር በወር የሚያስፈልግህ ገንዘብ ግን 4000 ናቅፋ ነው ሲሉ አንድ ነዋሪ ማማረራቸውን ጽሑፉ ጠቅሷል። ሌላው የሀገሪቱ ነዋሪዎች የሚያነሱት ነጥብ አሁን ከኢትዮጵያ ጋር የነበረው ግጭት ስላበቃ የሚያሰጋ ነገር የለም፣ ለምንድን ነው አሁንም ወታደራዊ አገልግሎት ከ18 ወራት በላይ የሚቀጥለው የሚል ነው። አቶ መኮንን ጎይቶም የተባሉ በኤርትራ የባህልና የስፖርት ኮሚሽን ከፍተኛ ባለስልጣን በበኩላቸው ኢትዮጵያ አሁንም ቢሆን በኤርትራ ላይ አደጋ የማድረስ መሰረት አላት፣ በዛም ላይ ብሔራዊ አገልግሎቱ ካቆመ መንግስት ከወታደራዊ አገልግሎት ለሚወጡት ሰዎች የስራ ዕድልና መኖሪያ ማቅረብ ይኖርበታል። ለውጥ ጊዜ የሚወስድ ሂደት ነው። ኢትዮጵያ ውስጥ የፖለቲካ መረጋጋት የለም። የህዝቧ ብዛት ከ100 ሚሊዮን በላይ ነው። ስለሆነም በአነስተኛዋ ጎረቤቷ ልትነሳ ትችላለች ማለታቸውን The Globe and Mail ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አሶሺየትድ ፕሬስ የዜና አገልግሎት ደግሞ ሱዳን ውስጥ ሲካሄድ ስለቆየው ህዝባዊ ተቃውሞ ዘግቧል። ካለፈው ሳምንት ረቡዕ አንስቶ በአብዛኞቹ የሱዳን ክፍሎች የተቃውሞ ሰልፎች ተካሂደዋል። የሱዳን ጋዜጠኞች ማህበር የሚቀርቡትን የነጻነትና የዲሞክራሲ ጥያቄዎችን በመደገፍ ፕሬዚደንት ዑመር አልበሽር ከስልጣን እንዲወርዱ በመጠየቅ የሥራ ማቆም አድማ አካሂዷል። የጋዜጠኞቹ ማህበር ያወጣው መግለጫ የሶስት ቀናቱ የሥራ ማቆም አድማ መንግስት በጋዜጠኞች ላይ የሚያደርሰውን ሳንሱርና ጋዜጦች እንዳይታተሙ ማገድን የመሳሰሉትን በደሎች ለመቃወም ጭምር ነው ማለቱን የአሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። በመጀመሪያዎቹ 5 የተቃውሞ ቀናት ወቅት 37 ሰዎች እንደተገደሉ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን መናገሩን ዘገባው ጠቅሷል። የሀገሪቱ መንግስትም የሞቱ ሰዎች እንዳሉ መናገሩን ዩናይትድ ስቴትስ፣ ብሪታንያ፣ ኖርዌይና ካናዳ በተቃውሞ ሰልፈኞች ላይ ጥይት የመተኮሱ ተግባር ምርመራ እንዲካሄድበት ጥሪ ማቅረባቸውን የአሶሺየትድ ፕሬስ ዘገባ አውስቷል። ተቃውሞ ከጀመረበት ጊዜ አንስቶ መንግስት በነጻ ጋዜጦች ላይ ከባድ ሳንሱር መጣሉን፣ የመንግስት ሚዲያ ደግሞ የመንግስትን መስመር ብቻ እንደሚከተል ዘገባው ሳይገልጽ አላለፈም። የብሪታንያ የዜና ማሰራጫ ኮርፖሬሽን ቢቢሲ ድረገጽ በዘገበው መሰረት በኮንጎ ዲሞክራሲያዊ ሪፑብሊክ ባለፈው እሁድ ምርጫ ቢካሄድም በርካታ ተቃዋሚዎች የሚበዙባቸው ቦታዎች በምርጫው አለመካተታቸው ያስቆጣቸው ሰዎች ለተቃውሞ ሲወጡ እምባስ መጭ ጋዝ ተተኩሶባቸዋል። የጸጥታ ችግርና የኢቦላ ስጋት አለባቸው በሚባሉ 3 ከተሞች የምርጫው ሂደት እስከ መጪው መጋቢት ወር ድረስ እንዲዘገይ ተደርጓል። ነገር ግን አዲሱ ፕሬዝዳንት ቃለ መሐላ የሚፈጽሙት በመጪው ጥር ወር በመሆኑ ከአንድ ሚሊዮን በላይ የሚሆኑ ዜጎች ድምጽ ቦታ አይኖራቸውም ማለት መሆኑን የቢቢሲው ዘገባ አውስቷል። የኮንጎ ዲሞክራሲያዊ ሪፑብሊክ እንደ አውሮፓ አቆጣጠር በ1960 ዓ.ም ከቤልጅየም ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ሰላማዊና ዲሞክራሲያዊ ስልጣን ሽግግር ኖራት እንደማያውቅ ዘገባው ጠቁሟል። ለ17 ዓመታት ያህል በስልጣን ላይ የቆዩት ፕሬዝዳንት ጆዜፍ ካቢላ ከሁለት ዓመታት በፊት ከስልጣን መነሳት ነበረባቸው። ነገር ግን መሰረተ ልማቷ ደካማ በሆነው ሀገር በህዝባዊ መነሳሳትና በሎጂስቲክስ ችግር ምክንያት የሚተካቸውን ሰው የመምረጡ ጊዜ ሲራዘም ቆይቷል። የተቃዋሚዎች ደጋፊዎች ካቢላ በስልጣን ላይ ለመቆየት ሲሉ የሚሸርቡት ደባ ነው የሚል ጥርጣሬ አላቸው። ፕሬዝዳንቱ ግን ይህን ያስተባብላሉ። በፕሬዝዳንታዊው ምርጫም የቀድሞው የአገር አስተዳደር ሚኒስትር ኢማኑኤል ራማዚኒ ሻዳሪን እንደሚደግፉ ተናግረዋል ይላል የቢቢሲው ድረገጽ ላይ የወጣው ዘገባ። የሀገሪቱ የምርጫ ኮሚሽን በአንዳንድ ቦታዎች የምርጫ ጊዜውን ለማስተላለፍ ከመወሰኑ በፊት አንዳንድ የሚመለከታቸው ክፍሎችን አማክሬያለሁ እንደሚል የቢቢሲ ዘገባ ጠቅሷል። የህገ መንግስት ጠቢብ ትሬዘር ማኮኒያ ግን በመምረጥ መብት ላይ ገደብ ሊያደርግ የሚችለው የምርጫ ኮሚሽኑ ሳይሆን ህገ መንግስታዊ ችሎት ነው ብለዋል ሲል የቢቢሲው ድረገጽ ላይ የወጣ ዘገባ አስገንዝቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነችን ለአፍሪካ በጋዜጦች ቅንብሯ። አሁን የማጠቃለያ ዜና ላሰማ። ከ1934 ዓ ም እስከ 2010 ዓ ም የወጡ የኢትዮጵያን ህግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ተዘጋጅቷል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎት ይፋ ተደርጓል። ቁልቢ ገብርኤል በሰላም ተጠናቋል። ዛሬ ሙስሊም ምዕመናን ከወትሮ ለየት ባለ ሁኔታ በጎ ፈቃደኞቹ ድጋፍ ሲሰጡ ታይተዋል። ኤርትራውያንም ከ20 ዓመታት በኋላ ከኤርትራ ተነስተው ቁልቢን ከኢትዮጵያውያን ጋር በጋራ አንግሰዋል። ይበንዲን ዳለ ኤርትራ ውስጥ የህክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 39 ኢትዮጵያውያን የህክምና ባለሙያዎች ዛሬ በጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ ተሸኝተዋል። በፕሬዚዳንት ዶናልድ ትራምፕና በዲሞክራት እንደራሴዎች መካከል በተፈጠረው የበጀት መፋጠጥ ምክንያት በከፊል ከተዘጋ ሰባተኛ ቀኑን ለያዘው የዩናይትድ ስቴትስ መንግስት የመከፈት ፍንጭ የሚችል መፍትሄ እስካሁን አልታየም።
የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አጠቃለለ። በነገራችን ላይ ቁልቢ ገብርኤል ስትል ጥላሁን ግዛው የተገደለው ልክ በዛሬው ዕለት የዛሬ 49 ዓመት ነበር። ከታሪክ ማህደር አድማጮች ፕሮግራማችን እዚህ ላይ ተጠቃልሏል። የትግርኛ ፕሮግራም ይቀጥላል። ያስተናገድናችሁ እኔ አዲሱ አበበና
እኔም ሰሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን የትግርኛ ዝግጅት ይቀጥላል።
በእኛ በኩል ሰላም፣ ደህና እደሩ። Thank you.